A young father.
ገርቡ አንድ ወጣት አባት የሁለተኛ ክፍል ግሩም መምህሩ መሞቷን ይሰማል። ለሷ ማስተዋሻ ይህንን ጻፈ። ከሁሉም ከመስተዋሻቸው ስሜቶችና ልምዶች በጭንቅላቴ ውስጥ የሞላው መጽናናት ነው። መጽናናት መጻፍን ሰዋሰውን ሂሳብን አስተምራኝ ይሆናል። ከዚህ ሁሉ ግን ልጅ መሆንን እንድወድ አስተምራኛለች። በሷ ከፍለ ጊዜ አስተካክለን ባንጽፍ እንኳን ችግር አልነበረው እናስተካክለዋለን ትል ነበር። ማፍሰስ መቅደድ ማቆሸሽ ችግር አልነበረው እናስተካክለዋለን እናጸደዋለን ትል ነበር። መሞከር መንጠራራት ማለም ህፃናት አስደሳች ናቸው ብለው በማይረቡ ነገሮች መደሰት በሷ ጊዜ ችግር አልነበረው። በዚህ ዓለም ላይ አንድ ሰው የሚኖረው ታላቁ ተጽዕኖ ህፃናት ላይ ተጽዕኖ ማሳደር መቻል ነው። የህፃናቶች እምነት እና ለራሳቸው ያላቸው ክብር የሚጀምረው ገና በለጋነታቸው ነው። ማንም ሰው በሚገርብ ቃላቶቹ ህፃናቶችን ያላቸውን የመተማመን ስሜት እና በሰማይ አባት በኢየሱስ ክርስቶስ ላይ ያላቸውን እምነት እንዲጨምሩ የማድረግ ኃይል ይኖራቸዋል። በሄለማን ምዕራፍ 5 ይህን እናነባለን። እናም አሁን ልጆች ያስታውሱ አስታውሱ የእግዚአብሔር ልጅ በሆነው በክርስቶስ አዳኝ በሆነው በአለቱ መሰረታችንን መገንባት እንዳለብን። ይህንን ቃላት ነበር ሄለማን ለወንድ ልጆቹ ያስተማረው። እናም ቃላቱን ያስታውሳል። በነፊ ህዝብ ሁሉ መካከል የእግዚአብሔርን ቃል ለማስተማር ተጉዟል። ምንም እንኳን የሄለማን ልጆች ተከሰው እስር ቤት ቢላኩም እነዚያ የሰሟቸው ቃላቶች እንዳይወድቁ አድርጓቸዋል። እነሱ በእሳት ዘንግ ተገበው እና ተጠብቀው ነበር። ከዛም ለያዟቸው ሰዎች ይሄ ድምጽ መጣ። ንስሐ ግቡ፣ የላኳቸውን አገልጋዮች ለማጥፋት ከእንግዲህ አትሹ። እናም የመብረቅ ድምጽ አልሆነም፣ ታላቅ የሁካታ ጫጫታ ድምጽ አልሆነም። ነገር ግን ለስላሳ ፍጹም የሆነ ድምጽ ነበር፣ ልክ እንደ ሽክሽክታ እና ንፋስም እንኳን የሚወጋ ነበር። ከሰማይ ከመጣው ድምጽ መማር እንችላለን። የሚጮህ አልነበረም፣ ረባሽ እና የሚያናንቅ አልነበረም። ፍጹም የሆነ ድምጽ ነበር፣ ተስፋ በመስጠት ጠንካራ አቅጣጫ የሚሰጥ ድምጽ። የምንናገርበት መንገድ እና የምንጠቀመው ቃላቶች ልጆቻችንን ሊያበረታቱ ወደ ሰማይ አባታቸው የሚወስደውን መንገድ ላይ እንዲቆዩ የሚያደርጋቸው እምነት ይመጠነክሩበት የሚያደርግ ነው። ወደዚህ ምድር ለማዳመጥ ተዘጋጅተው መጥተዋል። ስለሚያዳምጥ ልጅ ታሪክ ምሳሌ በአንድ የጨርቅ ሱቅ ውስጥ ተከስቶ ነበር። በሸማቾች ሱቁ ተጣቦ ነበር። ለሁሉም ግልጽ በሆነ መልኩ ልጇ ጠፍቶባት ምክንያት የተረበሸች እናት መኖሯ ሲታወቅ በመጀመሪያ በሱቁ ውስጥ እየተዘዋወረች በስሙ ኮነር እያለች ተጠራች። ሰዓታቶች በሄዱ ቁጥር ድምጿ እየጨመረ እና ከቁጥር ውጪ የሆነ መጣ። በአጭር ጊዜ ውስጥ የጥበቃ ሰራተኞች ተነገራቸው። ሁሉም በሱቁ ውስጥ የነበሩት ሰዎች በፍለጋ ጀመሩ። ልጁ ሳይገኝ ብዙ ሰዓታቶች አለፉ። የኮነር እናት ደጋግማ በጩኸት ስሙን እየጠራች ይበልጥ ከቁጥጥር ውጪ ጀመረች። አንድ የሱቁ ደንበኛ በጸጥታ ጸሎት ካደረገች በኋላ ምን አልባት ኮነር የእናቱ ጩኸት ሰምቶ በፍራቻ ሱቁ ውስጥ ይሆናል ብላ አሰበች። ይህንን ሐሳቧን በፍለጋው ከተሰማሩት ውስጥ ለአንዷ ገልጻ በፍጥነት አንድ ዕቅድ አቀዱ። አብረውም ጨርቅ በተደረደረባቸው ጠረጴዛዎች መካከል በቀስታ ኮነር፣ ድምፄን የምትሰማ ከሆነ እዚህ ነኝ በል እያሉ መራመድ ጀመሩ። በቀስታ ወደ ሱቁ ጀርባ ያንን ሐረግ እየደጋገሙ በሚራመዱበት ሰዓት በሚገርም ሁኔታ አንድ የለሰለሰ ድምፅ እዚህ ነኝ ሲል ሰሙ። ኮነር ከጨርቁ ጠረጴዛ ስር ተደብቆ ነበር። ፍጹም የሆነ ኮነር እንዲመለስ ያበረታታው ለስላሳ ድምፅ ነበረ። ለልጆች ልብ ለመናገር የልጆቻችንን ፍላጎት ማወቅ አለብን። እነዚያን ነገሮች ለማወቅ የምንጸልይ ከሆነ መጀመሪያ የምንናገረው ቃል ልጆች ልብ ውስጥ ለመድረስ ኃይል ይኖረዋል። የመፈስ ቅዱስን እርዳታ ስንሻ የኛ ጥረት ይጎላል። ጌታ ይሄንን ብሏል። በልባችሁ የምታ የማስቀምጠውን ሐሳብ ተናገሩ፣ በመጨረሻ ሰዓት በመጨረሻው ጊዜ የምትናገሩትን ሰጣችኋለሁ ብሏል። ዳጋጣሚ ሆኖ የዚህ ዓለም ጥፋት ብዙ ልጆችን የራሳቸውን እይታ የሚያስተካክሉበትን አበረታች ቃላቶች እንዳይሰሙ ይከላከላቸዋል። ዶክተር ኔል ሄልፎን የዩሲኤልኤ ጤናማ ሕፃናት ቤተሰቦችና ማኅበረሰብ ማዕከል የሚመሩ ሐኪም ጎጂ ያልሆኑ የወላጆች ቸልተኝነት ያሉት አለ። በአንድ የ18 ወር ሕፃን ላይ በወላጆቹ ላይ የተደረገ ጥናት ነበር። ልጃቸው ደስተኛ ይመስላል፣ ቀልጣፋ እና ተስፋ በግልጽነት ከወላጆቹ ጋር ጊዜ ማሳለፍ ይወዳል። እራት ካበቃ በኋላ እናትየው ተነስታ ልጁን ለአባትየው ሰጠ። አባትየው የስልኩን መልእክት መመልከት ጀመረ። ሕፃኑ ትኩረት ለማግኘት ፒዛ ይወረውር ነበር የሱን ትኩረት ለመሳብ። ከዛ አባትየው ወደ ልጁ ዞሮ መጫወት ጀመረ። ከዛም በስልኩ ላይ ሚስቱ እስክትመለስ ከልጁ ጋር ቪዲዮ ማየት ጀመሩ። በሁለቱም ጊዜ ዶክተር ሃልፎን የሕፃኑ ልጅ ውስጣዊ ብርሃን ሲደበዝዝ አይተዋል። በወላጆች እና ልጆች መካከል ያለው ግንኙነት ሲቀንስ የልጆቻችን ፍላጎት የማሟላት ጸሎት በቴክኖሎጂ ምክንያት ላይገኝ ይችላል። ብርቁ ከልጆቻችን ጋር የምናሳልፋቸው እድሎች በአጥፊ ነገሮች ስንጠመድ ይጠፋሉ። ለምንድን ነው በእያንዳንዱ ጊዜ ከቴክኖሎጂ ራሳችንን አርቀን እርስ በርስ የማንቀራረበው? በቀላሉ ሁሉም ነገር ማጥፋት ይቻላል። ይህንን ስታደርጉ በመጀመሪያ ቤታችሁ የቀዘቀዘ ይመስላል። ምን ማድረግ እና ማለት እንዳለባችሁ እንኳን የጠፋችሁ መስሎ ሊሰማችሁ ይችላል። ከዛ ሙሉ ትኩረት ለልጆቻችሁ ስትሰጡ ጨዋታ ይጀምራል፣ እናም እርስ በርሳችሁ መደማመጥ ትጀምራላችሁ። በምንጽፋላቸው ቃላቶች ልጆቻችን ላይ ተጽዕኖ መፍጠር እንችላለን። ኔፊ ይህንን ጽፏል። ልጆቻችንን ለማሳመን በትጋት እንጽፋለን፣ በክርስቶስ እንዲያምኑም ከእግዚአብሔር ጋር እንዲታረቁ። ፕሬዚዳንት ቶማስ ሴን ሲሞንሰን በ1960ዎቹ በቪየትናም ጦርነት ወቅት በተተኮሰ ጥይት ተመትቶ ስለወደቀ አብራሪ ጄ ሄንስ ይህንን ተናግረዋል። ለሁለት ዓመታት ቤተሰቦቹ ይሙት ይኑር አያውቁም ነበር። በእርሱ በሃኖይ መያዙ ምክንያት ወደ ቤት መጻፍ አስችሎት ነበረ። ሆኖም ግን መልእክቱ ከ25 ቃላት በታች ተገዶ ነበር። ፕሬዚዳንት ሞሰን ይህንን ጠየቁ። ምንድን ነው እኔና እናንተ በአንድ አይነት ሁኔታ ውስጥ ብንሆን ለቤተሰቦቻቸው ምንድን ነው ምንለው? ለሁለት ዓመት ሳናያቸው ቆይተን ዳግመኛ እንደማናያቸው በምናውቁበት ሁኔታ እንደመጣ እንዲያውቁ እና ጠቃሚ ምክር ለመስጠት ፈልጎ ወደ ሄይ ይህንን ጻፈ። እነዚህ ነገሮች ጠቃሚ ናቸው። የቤተ መቅደስ ጋብቻ፣ የሚስዮን አገልግሎት፣ ኮሌጅ። ግባችሁን አስቀምጡ፣ ታሪክ ጻፉ፣ በዓመት ሁለት ጊዜ ፎቶግራፍ ተነሱ። ምን አይነት ቃላቶችን ነው የምጽፉት? 25 ቃላቶች ብቻ ቢኖሯችሁ። አስቀድሜ ሳውራ የነበረው ወጣት አባት ስለ ሁለተኛ ክፍል መምህሩ ትውስታ የጻፈ አሁን የምታምር ሴት ልጅ እያሳደገ ነው። እያደገች ስትሄድ ምንድን ነው የወደፊት እድሏም የሆነው? ምንድን ነው ልቧ ውስጥ ተርጾ የሚገባ ነገር የሚላት? ምን አይነት ቃላቶች ናቸው የሚያበረታቷት? አንቺ የእግዚአብሔር ልጅ ነሽ ብሎ ቢያሸኳሽኩላት ለውጥ ያመጣ ይሆን? ስለ አንቺ ሁሉንም እወዳለሁኝ ብሎ የነገራት ታስታውስ ይሆን? ያንን አልነበረ የሰማይ አባት ለሁላችንም የተናገረው? ይህ የእኔ ተወዳጁ ልጄ ነው፣ ከዛም ጨምሮ የሚያስደስተኝ ብሎ የተናገረውን? ለልጆቻችሁ የምትጽፏቸው እና የምትናገሯቸው የሰማይ አባታችሁ ለወንድ ልጁ ለኢየሱስ ክርስቶስ ያለውን ፍቅር ያንጸባርቃል። እናም ለኛም ጭምር ህፃናቶች ድንቅ ነገሮች ይናገራሉ እናም ቆም ብለን እናዳምጣቸው ይሄንን የምለው በኢየሱስ ክርስቶስ ስም ነው አሜን